የኢትዮጵያን የንግድና መዋዕለ ንዋይ አያያዝ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምፅ ገልጿል። ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ እንደሆነ የጠቆሙትን ኮሚሽነር አበባየሁን ሀብታሙ ስዩም አነጋግሯል። ቆይታቸው የሚጀምረው አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ በሚያብራሩበት ነው።
የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉትስ ዋና ዋና መለያ ሀሳቦች ምን ናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ፣ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል፣ የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳብ ሳንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ የውጭ ባለሀብቶች ብቻቸውን ኢንቨስት ያደረጉ $200 በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ $200 ኦልሬዲ ምሳሌ 10 ሚሊዮን 20 ሚሊዮን ዶላር ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ $200 መጠየቅ አግባብነት የሌለውና አላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንዳስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ የአእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በፍሊስ በግልጽ ተደንግጎ የነበረው የፓተንት በር አሁን ግን ሁሉንም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ 24 የሚደርሱ ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሹ አይካድም። ይሄን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩኝ።
እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች መዋለ ንዋያቸውን አስፈሰው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደፍረሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህን በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋራ አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌዴራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችሎ የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት አገሮቻችን ጋር ስራ ጀምረናል።
እንግዲህ የተከበሩ አቶ አበበ፣ በውጭ ሀገራት የሚኖሩ ኢትዮጵያን በሀገራቸው ላይ የተለያዩ የኢንቨስትመንት እንቅስቃሴዎች ውስጥ መሳተፍ ይፈልጋሉ። በዚያው ልክ ግን ወደ ሀገራችን ሂደን ለመስራት ስንሞክር ገርጋሪ አሰራሮች ይገጥሙናል በሚል ቅሬታቸውን በተደጋጋሚ ያሰማሉ። በአዲሱ የሕግ ረቂቅ ውስጥ ይህን ቅሬታ ለመመለስ የሚያስችሉ አማራጮችን ለማካተት ምን ያክል ጥረት ተደርጓል?
ኢትዮጵያውያን ወይም ትውልድ ኢትዮጵያውያን ወይም የውጭ ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት በሚያደርጉበት ጊዜ የሚያጋጥማቸው ችግሮች ውስጥ አንደኛው የመሬት አቅርቦት ችግር ነው እና የመሬት አቅርቦትን በተለይ በተመለከተ የኢንቨስትመንት አዋጃችን በክልሎች የመሬት ጥያቄ ለግብርና በሚቀርብበት ጊዜ፣ ለማኑፋክቸሪንግ በሚቀርብበት ጊዜ በምን ያህል ጊዜ መልስ መስጠት አለበት የሚለውን አትሊስት ታይም ፍሬም እንዲቀመጥ ተደርጓል። ነገር ግን የኢትዮጵያን የኢንቨስትመንት ምቹነት የኢትዮጵያን ለንግድ ምቹነት በአንድ ጊዜ የምናረጋግጠው ሳይሆን በቀጣይነት በሚሰራቸው የሪፎርም ስራዎች አንዳንዴ ደግሞ በነገራችን ላይ የማይንድሴትም ለውጥ የሚያስፈልጋቸው ስራዎች አሉ። ያንን በጋራ የምንታከላቸውና በጋራ የምንፈታቸውናል ማለት ነው። ችግሮች አጋጠሙን የሚሉ ኢትዮጵያኖች ሊሆን ይችላል፣ ትውልድ ኢትዮጵያኖች ውጭ ባለሀብቶች፣ ሁሉም የሚያነሳቸው ችግሮችን እኛ እንገነዘባለን። ለዚህም ነው የኢንቨስትመንት ምቹነት የማሻሻል ስራ ለነገ የሚባል አይደለም ተብሎ አግሬሲቭሊ ይሰራል። አሁን አክቹዋሊ በኢትዮጵያ ኢንቨስትመንት ኮሚሽን ተደጋጋሚ የሚያጋጥመን ችግር የክልሎችም ኢንቨስትመንት ቢሮዎች በተመሳሳይ መልኩ ኦፕሬት አረግ አለመቻላቸው ለእኛ እንቅፋት እየሆነ ኢንቨስትመንት ፍሰቱም እንቅፋት እየሆነ ስለነበረ ከክልል ኢንቨስትመንት ቢሮዎች ጋር የተጠናከረ ቅንጅት እየሰራ ነው። ከዛም ባለፈ የእነሱን የአቅም ግንባታ ላይ ለመዋል በሚችል መልኩ የልማት አጋሮቻችን ጋር ተባብረን ፕሮጀክቶች ለክልል ኢንቨስትመንት ቢሮዎች የሚቀርቡበትና ልክ እኛ በምንሰጠው የአንድ መስኮት አገልግሎት አይነት ሰርቪስ ሁሉም ክልሎች መስጠት የሚችሉበትና ኮንቲኒዩስ የሆነ ስትራክቸር የሆነ ዲያሎግ ደግሞ ከክልል መንግስታት ጋር ማድረግ አለብን የሚል አለ። ግን ኢትዮጵያውያን ኢትዮጵያ ውስጥ ሲመጡ መምጣት ያለባቸው ሁሉ ነገር ያለቀለት እና በቃ እንደ አሜሪካ ወይም ሌሎች ሀገሮች እንደለመዱት አይነት ስርዓት ይጠብቀናል ብለው ሳይሆን ስርዓቱንም ለማሻሻል በዛውም ኢንቨስት ለማድረግ ለማገዝ ነው መምጣት ያለባቸው። ስለዚህ ከእነሱ የምንጠብቀው ኖሃው እና ካፒታል ብቻ ሳይሆን የእነሱንም ደግሞ የተሻለ ልምድና ተሞክሮ ይዞ መጥተው ይህን ነገር በዚህ መልኩ ብታስተካክሉት እያሉ አብረን ማስተካከል ነው እንጂ ያለብን። ያለቀች ሁሉ ነገር የተስተካከለች ሀገርማ ከሆነ ኢትዮጵያኖች ሳይሆኑ ሌሎችም ይመጣ ነው። ስለዚህ ብዙም ያን ችግር ያው
ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያደርጋል?
እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ ዓላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ የውጭ ባለሀብቶች ሊሆን ይችላል፣ የሀገር ውስጥ ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ማየት ይገባል ብለን የምናየው የኢንቨስትመንት ማበረታቻዎች ሳይቀር የስራ እድል ፈጠራ ጋር ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚልና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ልክ ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነው። የኢንቨስትመንት ፕሮጀክት ሪፎርምን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው።
የኢትዮጵያ የኢንቨስትመንት ኮሚሽነር አቶ አበባ ይሁን እንዲሁም ባልደረባይን ሀብታሙን አመሰግናለሁ።